ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሰኔ 13 ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የምናስተናግዳችሁ ሶሎሞን አባተና
ጤና ይስጥልን ቆንጂት ታዬ ነን።
የኤርትራ ፕሬዚደንት ኢሳያስ አፈወርቂ ልዑኮቻቸውን ወደ አዲስ አበባ እንደሚልኩ አስታወቁ።
ከሁለት ትውልዶች በላይ የደከምንበትና የተሰዋንበት ዓላማ በመሆኑና በንቁነት ዝምድና የምንፈጥርበት ስለሆነ ከህዝባዊ ግንኙነትና የዜና ቅብብሎች ውጪ ያለውን ሁኔታ በቀጥታና በጥልቀት እንድናያቸውና የመጪውን የሥራ ዕቅድ እንዲነደፍ አንድ የልዑክ ቡድን ወደ አዲስ አበባ እንልካለን።
የኤርትራ ፕሬዚደንት ኢሳያስ አፈወርቂ ናቸው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም ምስጋና አሰምተዋል።
ለኢትዮጵያ ህዝብ፣ ለኤርትራ ህዝብ ትልቅ ምስራች ነው። እንነጋገር፣ እንቀራረብ፣ እንመካከር፣ በፍቅር ችግራችን እንፍታ፣ በጋራ የበለጸገች ቀጠና ፈጥረን እንኑር የሚለውን ጥሪዬን በድጋሚ ለሁሉም ጉዳይ የሚመለከታቸው አካላት ማቅረብ እፈልጋለሁ።
በመጽሔት ዘገባ ይዘናል። አብራችሁን ቆዩ። ለአርዕስተ ዜናው ቆንጅት።
የቀደም ሲል እንደሰማችሁት የኤርትራ ፕሬዚደንት ኢሳያስ አፈወርቂ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአልጀርሱን የሰላም ስምምነት ተግባራዊ ለማድረግ ስለ ገቡት ቃል የሚነጋገሩ ልዑካን ወደ ኢትዮጵያ እንደሚልኩ አስታውቀዋል። ፕሬዚደንቱ ለመጀመሪያ ጊዜ ይህንን ምላሽ የሰጡት ዛሬ አስመራ ውስጥ የሰማዕታት ቀን መታሰቢያ በዓልን አስመልክተው ባሰሙት ንግግር ነው። ባለፈው ሳምንት ግጭት በተፈጠረባቸውና በሰውና ንብረት ጉዳት በደረሰባቸው ሶስት የደቡብ ክልል ከተሞች ያሉ የወረዳና የዞን አመራሮች ኃላፊነት ወስደው ስልጣናቸውን በፈቃዳቸው ሊለቁ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኤርትራ ፕሬዚደንት ኢሳያስ አፈወርቂ የኢትዮጵያ ጠቅላይ ሚኒስትር አብይ የአልጀርሱን ስምምነት ተግባራዊ ለማድረግ በቅርቡ ስለገቡት ቃል የሚነጋገሩ ልዑካን ወደ ኢትዮጵያ እንደሚልኩ አስታውቀዋል። ፕሬዚደንት ኢሳያስ ይህንን ያስታወቁት ዛሬ ረቡዕ አስመራ ውስጥ በተካሄደው ዓመታዊ የሰማዕታት ቀን መታሰቢያ በዓል ላይ ባሰሙት ንግግር ነው። ወደ ኢትዮጵያ የሚልኳቸው ልዑካን በሁለቱ ሀገሮች መካከል በቀጣይነት ስለሚወሰዱ እርምጃዎች እቅድ ይነድፋሉ ሲሉም ፕሬዚደንት ኢሳያስ አክለው ተናግረዋል። ማምሻውን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያና ለኤርትራ ሕዝብ ሰላም የሚጠቅም ምላሽ መሆኑን ገልጸው ምስጋና አቅርበዋል። ሁለቱ ሀገሮች ካካሄዱት ቢያንስ የ70 ሺህ ሰዎች ሕይወት ከጠፋበት የድንበር ጦርነታቸው ወዲህ በድንበሩ ላይ ሰላምም ጦርነትም በሌለበት ውጥረት ውስጥ ነው የቆዩት። በዛሬ ንግግራቸው የሁለቱም ሀገሮች ሕዝቦች የጋራ ትግልና ጉዳት ታሪክ የሚጋሩ ናቸው ያሉት ፕሬዚደንት ኢሳያስ በመካከላቸው በባላንጣነት ለመቆየታቸው ምክንያቱ የተሳሳቱ ዓለም አቀፍ ፖሊሲዎችና የህወሀት ህዝባዊ ወያኔ ሀርነት ግንባር ሲያመረቅዝ የኖረ መርዛማ ድርጊት ቅርስ ነው ማለታቸው ተጠቅሷል። ዩናይትድ ስቴትስን አስመልክተው የኤርትራው ፕሬዚደንት ሲናገሩ ዩናይትድ ስቴትስ በአፍሪካ ቀንድ የምትከተለውን ፖሊሲ ጨምሮ ከአሁን ቀደም የሰራቻቸውን ስህተቶች ለማስተካከል ፍላጎት እንዳላት በርካታ ፍንጮች እያሳየች ነች ብለዋል። በዝርዝር ግን ያብራሩት ነገር የለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ተጠባባቂ ረዳት ሚኒስትር አምባሳደር ዶናልድ ያማሞቶ ባለፈው ሚያዝያ አጋማሽ በኤርትራ ያልተለመደ ጉብኝት ማድረጋቸው ይታወሳል። በጉብኝታቸው ስላደረጓቸው ውይይቶች ግን ከሁለቱም ሀገሮች በኩል በዝርዝር የተገለጸ ነገር አልነበረም። የኤርትራ መንግስት ልዑካን መቼ ወደ ኢትዮጵያ እንደሚጓዙ አልተገለጸም። በምሽቱ አብይ ርዕስ ዘገባ እናክልበታለን።
ባለፈው ሳምንት ግጭት በተፈጠረባቸውና በሰውና በንብረት ላይ ጉዳት በደረሰባቸው የደቡብ ክልል ሶስት ከተሞች የሚገኙ የወረዳና የዞን አመራር አባላት ኃላፊነት ወስደው ስልጣናቸውን በፈቃዳቸው ሊለቁ እንደሚገባ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋን ጽዮን ግርማ አነጋግራ ተከታዩን ዘግባለች።
የጠቅላይ ሚኒስትር ጽፈት ቤት ኃላፊ አቶ ፍጹም አረጋ ማምሻውን ለአሜሪካ ድምጽ እንደተናገሩት ጠቅላይ ሚኒስትር አብይ አህመድ ዛሬ በወላይታ ሶዶ ከተለያዩ የህብረተሰብ ክፍሎች ጋር ባደረጉት ውይይት በሶስቱ ከተሞች የዞኑም ሆነ የወረዳው ኃላፊዎች ለደረሰው ጉዳት ኃላፊነት ወስደው ከስልጣናቸው እንዲለቁ ጠይቀዋል ብለዋል።
ግጭቶቹ የተከሰቱባቸው አካባቢዎች በዋናነት ሲዳማ፣ ሐዋሳ አካባቢ፣ ወላይታ ሶዶ እንዲሁም ወልቂጤ ጉራጌና ቀቤና አካባቢ ግጭቱን በማባባስም ይሁን እንዲሁም ኃላፊነት ወስዶ ባለመስተካከል አመራር ሲሰጥ የነበሩ ዞንም ሆነ የወረዳ አመራሮች ኃላፊነት ወስደው ከስልጣናቸው እንዲለቁ ነው ጠቅላይ ሚኒስትሩ ጥያቄ ያቀረቡት። እንዲሁም የክልሉ መንግስት ስርዓቱን ተከትሎ ገምግሞ በፈቃዳቸው ይህንን እርምጃ በማይወስዱት ላይ ተገቢውን እርምጃ እንዲወስዱን ጭምር ነው እና ህብረተሰቡም ይህን በቅርቡ እንዲከታተል በተለይ ደግሞ ጉዳት የደረሰባቸውን ማቋቋም ጉዳት የደረሰብኝ የሚባለው ኢንፍራስትራክቸር እንዲክስ እና ወደ ቀድሞ ኑሯቸው እንዲመለስ ነው።
በዩኒስኮ የተመዘገበውና የሲዳማ ማህበረሰብ የፊቼ ጨምበላላ ዘመን መለወጫ በዓል ዋዜማ በሐዋሳ ከተማ ባለፈው ማክሰኞ ሲከበር እና ሰኞ ዕለት ደግሞ በወልቂጤ ከተማ በኳስ ጨዋታ ቡድን ደጋፊዎች መካከል በተነሳ ጸብ መነሻነት በተፈጠረ ግጭት ከፍተኛ ጉዳት መድረሱ ይታወሳል። በዚህም በሐዋሳ፣ በወላይታ ሶዶና በወልቂጤ የ15 ሰዎች ህይወት ማለፉ፣ ወደ 100 የሚጠጉ ሰዎች መቁሰላቸው፣ ንብረት መውደሙና ነዋሪዎች መፈናቀላቸው የሚታወስ ሲሆን ግጭቱን ተከትሎ የአሜሪካ ድምጽ በወቅቱ ያነጋገራቸው ነዋሪዎች ግጭቶቹ በከተማዎቹ በሚነገርና በሚሰራጨው የተጋነኑ የቁጥር መረጃዎች ተባብሰው እንደነበር፣ በእነዚህ መረጃዎችም የኔ ብሔር እዛ እየተጠቃ እኔ ለምን ዝም ላለው በሚል ተነሳሽነት ለከፍተኛ ጸብና ጥፋት እንዲጋብዙ ማድረጉን ነዋሪዎቹን ጠቅሰን መዘገባችን ይታወሳል። ጉዳቶቹ በደረሱበት አካባቢዎች ሁኔታውን የሚያበርድ የጸጥታ ኃይል እንዳልነበር የአይን እማኝ ነኝ ያሉ ነዋሪዎችን ጠቅሰን መዘገባችንም አይዘነጋም። ወደ ደቡብ ተጉዘው ባደረጉት በዚህ ውይይት ላይም
ምንም ፖለቲካ ብትነግዱ ሲደመር ትርፉ ዜሮ የሚሆንበት ጊዜ ሩቅ ስለማይሆን ፖለቲካ እየነገዳችሁ ሺህ ዓመት እንደማይኖር አውቃችሁ እንድትሰበሰቡ ነው መክራችሁ
ሲሉ ምክረ ሐሳባቸውን ለግሰዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሰሜን አሜሪካ ነዋሪ የሆኑ የወላይታ ተወላጆች ዛሬ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና በኢትዮጵያ ኤምባሲ ተገኝተው ሰሞኑን ሐዋሳ ውስጥ የደረሰውን ጎሳ ያለየ ጥቃት እንደሚያወግዙ አሳውቀዋል። በውጭ ጉዳይ መስሪያ ቤቱ ሰልፍ ላይ ተገኝቼ ነበር።
አንድ ናት ኢትዮጵያ፣ ሁሉም ናት፣ የሁሉም ናት፣ የሁሉም ናት፣ የሁሉም ናት፣ የሁሉም ናት፣ የሁሉም ናት። ወላይታ ወላይታ ኢትዮጵያዊ ነው፣ ኢትዮጵያዊ ነው። በሁሉም ቦታ በሁሉም ቦታ የመኖር
ሐዋሳ ውስጥ ከፍቼ ጨምበላላ በዓል ጋር ተያይዞ ለተፈጸመው ጥቃት ተጠያቂዎች ሁሉ እንዲያዙ ነው ጥያቄያቸው። ከተሳታፊዎቹ መካከል አንዱን አነጋግሬ ነበር።
ዛሬ የመጣንበት ዋናው ዓላማ ወገኖቻችን፣ ወንድሞቻችን፣ እህቶቻችን፣ ልጆቻችን በግፍ በደቡብ ክልል በሐዋሳ ከተማ ምንም በማያውቁት መንገድ ስለተጨፈጨፉ ከተማ ኗሪ ሆነው የከተማ አስተዳደር ያለበት መንግስት ያለበት ህግ ባለበት እንደዚህ አይነት ነገር አንድ ጊዜ ብቻ ሳይሆን ተደጋግሞ በአዋሳ ከተማ ብቻ ሳይሆን በአከባቢ በሚገኙ ትንንሾች ከተማዎች፣ ወረዳዎች ጭምር በዛ ውስጥ ለስራ የመጡ ለመኖር የመጡ ወገን ነው ብሎ አብረው የሚሰሩ የወላይታ ሰዎች በግፍ አገዳደል ስለተጨፈጨፈ የትም ስለተጣለ ይህ እኛን አሞን ቆጭቶን ነው የተሰበሰብነው። ለአሜሪካ መንግስትም እነዚህ ለዚህ አይነት አደጋ ሰዎች ሲዳረጉ መከላከል ሲችሉ ኃይል በእጃቸው እያለ ስልጣን በእጃቸው እያለ ሰራዊት በእጃቸው እያለ ጦር በእጃቸው እያለ መከላከል ማዳን ሲችሉ ለአንድ ቀን ለአንድ ሰዓት ሳይሆን ለሁለትና ለሶስት ቀን በላይ እያከታተሉ ሲገድሉ የቆዩ የደቡብ ክልል ባለስልጣኖች፣ የስዳማ ዞን ባለስልጣን፣ የደቡብ እነዚህ ወደ ፍርድ እንዲቀርቡ እንዲጠየቁ ይሄ የዘር ልዩነትን መፍጠር ነው።
ተጠያቂዎች እንዲያዙ የተፈናቀሉ እንዲመለሱ የተጎዱ ካሳ እንዲከፈላቸው የሚሉና ሌሎችም ጥያቄዎችን አሰምተዋል። ይህንኑ ጥያቄያቸውን እዛው ለተገኙት የውጭ ጉዳይ መስሪያ ቤቱ ተጠሪ በእጅ የሰጡ ሲሆን ተጠሪውም ጥያቄያቸውን ለሚመለከተው ክፍል ፈጥነው እንደሚያደርሱ ነግረዋቸዋል። ሰልፈኞቹ ከውጭ ጉዳይ መስሪያ ቤቱ ሰልፋቸው በኋላ ወደ ኢትዮጵያ ኤምባሲ አመርተዋል። በተጨማሪም ለጠቅላይ ሚኒስትር አብይ አህመድና ለጀመሩት ለውጥ ያላቸውን ድጋፍም ገልጸዋል። ሰልፈኞቹ ሙሉውን የሰልፍ ቀጥታ ስርጭት በፌስቡክ ገጻችን ላይ ማግኘት ይቻላል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ተቃዋሚው የአርበኞች ግንቦት ሰባት ጠቅላይ ሚኒስትር አብይ አህመድ ፓርላማ ላይ ላደረጉት ንግግር ድጋፍ በመስጠት መግለጫ አውጥቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለፌዴራል የሕዝብ ተወካዮች ምክር ቤት ያቀረቡትን የስራ ዘገባና ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች የሰጡትን ምላሽ ባንክሮ ተከታትያለሁ ያለው አርበኞች ግንቦት ሰባት ጠቅላይ ሚኒስትሩ በግላቸው ከእውነት ጎን ለመቆም ያላቸውን ቁርጠኝነትና የሚመሩት የለውጥ ቡድንም ለሀገራዊ መግባባት እያሳየ ያለው ዝግጁነት ተስፋ ሰጪ መሆኑን ያመላክታል ብሏል። ዶክተር አብይ በዚህ ንግግራቸው ፓርቲያቸውን ኢህአዴግንና መንግስታቸውን በመተቸት የተናገሩትን በመዘርዘር ያወደሰው የድርጅቱ መግለጫ በመንግስት የጸጥታና የደህንነት ኃይሎች ተፈጽመዋል ያሏቸውን ህገወጥ የኃይል ድርጊቶች አስመልክቶ የተናገሩትን አውስቷል። የድርጅቱ መግለጫ አክሎም ከዚህ ቀደም በኢትዮጵያ የምክር ቤት ታሪክ ውስጥ ያልታየ ሀቀኝነት ላለውና ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ ለምክር ቤቱ ላሰሙት ለዚህ ንግግራቸው ያለውን አድናቆት ገልጿል። ጠቅላይ ሚኒስትሩ ቋንቋን መሰረት ያደረገውንና በስራ ላይ ያለውን የፌዴራል አወቃቀር አስመልክቶ የሰጡትን አስተያየትና አወቃቀሩ ያስገኘውን ጥቅምና ጉዳት መዝኖ አማራጭ የአደረጃጀት ንድፎችን የሚያዘጋጅ ኮሚሽን ስለማዋቀር አስፈላጊነት የተናገሩት ያስደሰተው መሆኑንም አመልክቷል። ዶክተር አብይ በመገዳደል ስልጣን መያዝም ሆነ በስልጣን ላይ መቆየት ጊዜው ያለፈበት ኋላ ቀር ፖለቲካ ነው ሲሉ በትጥቅ ትግል የተሰማሩትን ሶስት ተቃዋሚ ድርጅቶች አርበኞች ግንቦት ሰባት፣ ኦነግና ኦብነግን በስም ጠርተው ከአመጽ ትግል እንዲቆጠቡና ወደ ሰላማዊ ትግል እንዲሸጋገሩ በሚል ያሰሙትን ጥሪ የሁኔታዎች አስገዳጅነት የፈጠረው መሆኑን ጠቅሶ የሚያምንበት መሆኑንም ግንቦት ሰባት አመልክቷል።
የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁ የረቡዕ ምሽት ስርጭት ነው።
የቅዳሜው የአዲስ አበባ ሰልፍ
ዶክተር አብይ ትንሽም ብትሆን ባለፉት ሶስት ወራት ያሳዩት ነገር ስላለች እሷን በሚቀጥለውም እንዲሰሩ የህዝብ ድጋፍ በመስጠት ለማበረታታት ብቻ ነው። እሳቸው ኢህአዴግን የመደገፍ ኢህአዴግን የማበረታታት አይደለም። እኛ ከኢህአዴግ አጀንዳ የለም። ሁላችንም የጠራ ነው ኢህአዴግን በመቃወም የምንታወቅ ሰዎች ነው። ነገር ግን ዶክተር አብይ ኢህአዴግ ውስጥ ለውጥ ሊያመምጣት ወደፊት ለሚካሄደው ነጻ ምርጫ፣ ፍትሃዊ ምርጫ በር ሊከፍቱ ይችላሉ። አለበለዚያ ተቀልብሶ ይሄ ነገር ችግር ይፈጠራል ብለን በማመናችን ያንን
ከሰልፉ አስተባባሪዎች አንዱ በቅርቡ ከእስር የተፈታው ክንፈ ሚካኤል ደበበ ወይም አበበ ቀስቶን ነው የሰማችሁት። በመጽሔት ዘገባ ይዘናል።
የዓለም ዋንጫ ቀጥል የዓለም ዋንጫ የመጨረሻ ውጤቶች ዘገባም ይኖረናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ዛሬ የዓለም የስደተኞች ቀን እየታሰበ ነው። ከዚህ በፊት ታይቶ በማይታወቅ ሁኔታ በዓለም ዙሪያ 68.5 ሚሊዮን ሰዎች ከየቤት ንብረታቸው ለመፈናቀል ተገደዋል። በአሁኑ ወቅት በመላው ዓለም ወደ 25 ሚሊዮን የሚጠጋ ቁጥር ያላቸው አፍሪካውያን በስደት ይኖራሉ። በሺዎች የሚቆጠሩ ኢትዮጵያውያንን ጨምሮ በርካታ አፍሪካውያን ወደ መካከለኛው ምስራቅና አውሮፓ እየተሰደዱ ሲሆን የሚበዙት አፍሪካውያን ስደተኞች ወደ የጎረቤት ሀገርም እየተፈናቀሉ ናቸው። መስታወት አራጋው፣ ሄኖክ ሰማግዜርና ጁሊ ታቦ ያጠናቀሩት ዘገባ ዝርዝሩን ይዟል።
በዓለም ዙሪያ ከዚህ በፊት በታሪክ ታይቶ በማይታወቅ 68.5 ሚሊዮን ስደተኞችና ፍልሰተኞችን መፈናቀል አስመልክቶ መንግስታት ሁኔታዎችን ለማሻሻልና ሰዎችን ለመታደግ የሚያስችል የህዝብ ፊርማ እያሰባሰቡ ይገኛሉ። #withrefugeespetition ይባላል ዘመቻው። ክሪስቶፈር ቡዋ የተባበሩት መንግስታት የስደተኞች ድርጅት UNHCR ቃል አቀባይ ናቸው።
There's a person forcibly displaced now every 2 seconds. These are people that are fleeing.
በአሁኑ ወቅት በየሁለት ሰከንዱ አንድ ሰው ይሰደዳል። በርካታ ሰዎች ሁኔታዎች አስገድደዋቸው ምርጫ አጥተውና በህይወት ለመቆየት መሰደድ ግድ ሆነባቸው ነው ቀያቸውን ጥለው የሚተሙት።
ፊሊፕ ኮነር በፒው የጥናት ተቋም የስደተኞችን እንቅስቃሴ ያጠናሉ። በዓለም በእጅጉ ያደገ ያለው የስደተኞች ቁጥር ምንጩ በግጭትና መብት ማጣት የሚጠቀሱ የአፍሪካ ሀገሮች ናቸው። በዚህም መሰረት ኮንጎ፣ ኢትዮጵያ፣ ኤርትራ፣ ናይጄሪያና ደቡብ ሱዳን ይጠቀሳሉ።
Sub-Saharan African migrants number about 25 million people around the world.
በዓለም ውስጥ 25 ሚሊዮን ስደተኞች ከሰሃራ በስተግርጌ ከሚገኙ የአፍሪካ ሀገሮች የመጡ ናቸው። ከተወለዱበት አገር ውጪ የሚኖሩ ሰዎች ማለታችን ነው። ብዙዎች ወደ ጎረቤት ሀገር ነው የሚፈናቀሉት። የተቀሩት አንድ ሁለት ሀገሮችን ቢያቋርጡ ነው። በጣም አነስተኛ ቁጥር ያላቸው ደግሞ ወደ አውሮፓ ሀገሮች፣ የአውሮፓ ህብረት፣ ኖርዌይ፣ ስዊዘርላንድና ወደ ዩናይትድ ስቴትስ በስደት ይኖራሉ። በአውሮፓና በዩናይትድ ስቴትስ የሚኖሩ ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱን አስተውለናል።
የተባበሩት መንግስታት ድርጅት በሚያዝያ ወር ባወጣው አሃዝ በኢትዮጵያ ከደቡብ ሱዳን ወደ ግማሽ ሚሊየን የሚጠጉ፣ ሩብ ሚሊየን ሶማሊያውያን፣ 168,000 የሚጠጉ ኤርትራውያን፣ ሱዳናውያን፣ የመኒዎችና ሌሎችን በስደት እንደሚኖሩ ይታወቃል። ከኤርትራ ተሰዶ በኢትዮጵያ የሚኖረው አሸናፊ ተክላይ የስደት ኑሮውን እንዲህ ይገልጻል።
አስመራ ዩኒቨርሲቲ የመጀመሪያ ዲግሪ ጨርሻለሁ። ሁለተኛ ዲግሪ አዲስ አበባ ዩኒቨርሲቲ ነው እድል ያገኘው። በጥሩ ውጤት ጨርሻለሁ ማለት እችላለሁ። ስደተኛ ሆኖ ተፈንቶኛ አያውቅም። ኦልሞስት ኢትዮጵያ ውስጥ ስፔሻል ማለት ሱዳንም አንድ አመት ቆይቻለሁ። ቶታሊ ዲፈረንት ነው እንትኑ። ኢትዮጵያ ውስጥ ሆነ ስደተኛ መሆን የሚያውቀው ከመንግስት ጋር የሚያገናኙ ነገሮች ሁለት መሆነ ባለቤትም ኢትዮጵያዊ ናቸው። አንድ ልጅም አለ። እንደ ማንኛው ኢትዮጵያዊ የኖርኩ ነው ያለው። የኢትዮጵያ ሕዝብ ደግሞ አስቀረ ፍቅር ምንም ነገር ተሰምቶኛ ያቅም የስደተኛ ስሜት።
በዩናይትድ ስቴትስ የስደተኞችና የፍልሰተኞች ኮሚቴ የሚባል ድርጅትን ወክለው ሁኔታውን የሚያስረዱት እስክንድር ነጋሽ ስደተኞች ለዘመናት የቆዩባቸውን መጠለያ ጣቢያዎች በመግለጽ እንደዚሁም መንግስታት በስደተኞች ዙሪያ ያላቸውን ምልከታ ያስረዳሉ።
The governments are actually fearing refugees.
ወደ ምስራቅ ሱዳን በተቃኑ ኤርትራውያን ስደተኞች ከ1968 ዓመተ ምህረት ጀምሮ በስደት ይኖራሉ። በኬንያ ደግሞ ሶማሊያውያን ስደተኞች በአለም ትልቅ ከሚባሉት የስደተኞች መጠለያ ጣቢያዎችን አንዱ በሆነው ከ1991 ዓመተ ምህረት ጀምሮ ይኖራሉ።
ዓመተ ምህረቶቹ እንደ አውሮፓውያን ዘመን የተቆጠሩ ናቸው። አሁን ደግሞ ወደ ኢትዮጵያውያን ስደትና ፍልሰትና ምራ ወደ መካከለኛው ምስራቅ የተሻለ ኑሮና ስራ እንደዚሁም ጥቃትን ሸሽተው የሚሰደዱ ኢትዮጵያውያን በበርካታ መቶ ሺዎች ይቆጠራሉ። ኢትዮጵያውያን በቀጥታ በመጓዝና ህይወታቸውን ላደጋ ጥለው የኤደን ባህረ ሰላጤን በየመን በኩል ያቋርጣሉ። ባሳለፍነው ሳምንት የየመኗ ሁዴዳ ከተማ በጦርነት ስትታመስ የዓለም አቀፍ የረድኤት ሰራተኞች ስፍራውን ጥለው በወጡባት የወደብ ከተማ በርካታ ኢትዮጵያውያን ለችግር ተጋልጠዋል። ለስምንት ወራት በዚያ የቆየችው ወጣት ኢትዮጵያዊት ደስታ ሁኔታውን ታስረዳለች።
ረብሻ እኔ አሁን ሁዴዳ ነኝ። አይዋ ጦርነት በጣም ከባድ ነው። አሁንም እኔ እየለቀስኩ ራሴን እያመመኝ እየተኛ ነው። ደበደቡ፣ ግርግዳ በጣም ተሰባበረ። ቤት ሁሉም በቃ ጠቀመጣለ ምኞጣለ ከባለዛ
ሞላ ሲሳይ በሳውዲ አረቢያ የሚኖሩ ኢትዮጵያዊ ነው። የሳውዲ መንግስት ባለፈው ዓመት ውስጥ ኢትዮጵያውያን ስደተኞች በተለይ ህጋዊ የመኖሪያና የሥራ ፈቃድ የሌላቸውን ወደ ሀገር ሲመልስ ቆይቷል።
አንዱ ላንዱ ሲጠናው ላንዱ ሲጠሞ ነው በቃ ምንም ችሎት ማታገኝም፣ ደስተኛም አይደለሽ። እርስዎ ሀገር የታወቀ ነው። ሰው ወንድምሽን ሲገሉ እህትሽን ሲገሏት እያየሽ ነው በመንገድ የምትመጪው። ራሱ ያ ነገር ያጠባሳ ከህሊናሽ አይጠፋም። ይከብዳል። አንዳንዶች ስኬታማ በሆኑ ቁጥር በቃ የነዛን በመመልከት አብዛኛው ሰው ከሁሉም እየተጎዳ ነው ያለ እና ሳውዲ በጣም ከበድ ብሎ አሁን ደግሞ መንገዱ በጣም ተበላሽቷል። በዛ ላይ ምንም አይነት ስራ የለም። አሁን ትንሽ ከበድ ይላል።
ኢትዮጵያውያን በቤሩት ሊባኖስም ይኖራሉ። የሚበዙት በቤት ውስጥ የአገልግሎት ሥራ መብቶቻቸው ሳይከበሩ እንደዚሁም ለጥቃት ተጋልጠው ይኖራሉ። ሰላም ተስፋዬ ወጣት ፈላሽ ሰራተኛ ናት።
ከቀን እስከ ቀን ያው አደጋው እየጨመረ እንጂ ምንም አይነት ለውጥ እየተካሄደ አይደለም። እኛም በቅርብ ሆነን እያየነው ነው። እኛም የአቅማችንን እየሰራ ነው። ከቀን እስከ ቀን የምናያቸው ችግርና መከራ፣ ሞት፣ ስቃይ፣ ተደፍሮ ተደብድቦ መንገድ ላይ መጣልን ብቻ ነው። ከዚህ ውጪ እንግዲህ ምንም ልል የምለው ነገር የለም።
ወደ አውሮፓ የሚሰደዱ ኢትዮጵያውያንና ሌሎች አፍሪካውያንም በእጅጉ የበዙ ናቸው። በሊቢያ በባርነት ከመሸጥ አንስቶ በሕገ ወጥ አዘዋዋሪዎች ጥቃት ሲደርስባቸውና በበረሃ ሲንከራተቱ እንደዚሁም ሕይወታቸውን ሲያጡ ቆይተዋል። አባ ሙሴ ዘራይ በጣሊያን መሠረቱን ያደረገው ኢትዮጵያውያንና ኤርትራውያንን የሚረዳ አጀንሲያ አበሻ የተባለ ድርጅት ይመራሉ።
በዚህ ሰዓት ከ68 ሚሊዮን በላይ ሬፊጂስ አሉ በዓለም። የሰው መብት መጠበቅ እየቀነሰ ቤታችን ንዝጋ፣ ድምራችን ንዝጋ፣ አሁን የምናየው ያለው በአውሮፓም በዛ በአሜሪካም እዚህ አውሮፓም በባህር ተሻግሮ ለሚመጡ ድንበራችን፣ ባህር ወደባችን ዝግ ነው እየተባለ ወደ ኋላ የመመለስ ሁኔታ ነው የሚመራ ያለው። ይሄ በጣም አስጊ ሁኔታ ነው። ብዛቱ እንኳን ቀንሰዋል፣ እንደ ድሮ አይደለም። በስምንት ቀን ውስጥ ከ2300 በላይ አሉ። ከኤርትራውያን ኢትዮጵያም አሉ፣ ግን በብዛት ከሌላ አፍሪካን ሀገሮች ናቸው። በተለይ ዌስት አፍሪካ፣ የተቀረው ሱዳናውያን አሉ፣ በተለይ ደቡብ ሱዳን፣ ከዛ ቀጥሎ ኤርትራና ኢትዮጵያ አሉ፣ ሶማልም አሉ። ብዛታቸው ግን በብዛት ከዌስት አፍሪካ ነው።
በዓለም ዙሪያ ስደትና ፍልሰትን የሚያስከትሉት አብይ ምክንያቶች የወጣቶች ሥራ አጥነት፣ ግጭቶች፣ አፈናና ጥቃት እንደዚሁም የተፈጥሮ አደጋዎች እንደሆኑ ጥናቶች ያስረዳሉ።
አመሰግናለሁ ሄኖክ። የዓለም የስደተኞች ቀን የጎረቤት አገሮች ስደተኞችን እያስተናገደችው ባለችው ኢትዮጵያም አሁን ማምሻውን በተለያዩ ሥነ ሥርዓቶች እየታሰበ ነው። ከጎረቤት አገሮች ወደ ኢትዮጵያ ከሚገቡ ስደተኞች በተጨማሪ በተለያዩ ግጭቶች ምክንያት በሀገር ውስጥ እየጨመረ የመጣው የተፈናቃዮች ቁጥርም አሳሳቢ ሆኗል። በሌላ በኩል ደግሞ በአሁኑ ሰዓት ጠቅላይ ሚኒስትር አብይ አህመድ የደቡብ ሱዳን ባላንጣ መሪዎችን ሳልቫኪር ማያርዲትና ሪያክ ማቻርን በብሔራዊ ቤተ መንግሥት እያስተናገዱ እያደራደሩ ናቸው። ደቡብ ሱዳን ከስደት ምንጭ አገሮች ዋና ዋና ከሚባሉት በምስራቅ አፍሪካ አንዷ መሆኗ ይታወቃል፣ መፈናቀልንም ጨምሮ። እስክንድር ፍሬው ማምሻውን እዚያው የስደተኞች ቀን ስነ ስርዓት ላይ ነው የሚገኘው። አሁን የስልክ መስመር ላይ ይዤዋለሁ። እንደምናመሸ እስክንድር።
እንደምናመሸህ ሰለሞን።
እግዚአብሔር ይመስገን። የት ነው ያለኸው አሁን?
አሁን እንግዲህ ሰለሞን ዓለም አቀፉ የስደተኞች ቀን እየተከበረ በሚገኝበት እና አዲስ አበባ ውስጥ በሚገኘው የአሜሪካ ማዕከል ወይም አሜሪካን ሴንተር ተብሎ በሚጠራው ቦታ ነው ያለሁት። አከባበሩ ገና አሁን መጠናቀቁ ነው ሰለሞን።
እሺ፣ በምን በምን ሁኔታዎች ነው የተከበረው? ምን ስነ ስርዓት ነበረ?
ሰለሞን እንደምታውቀው ኢትዮጵያ 920,262 የጎረቤት ሀገራት ስደተኞችን በ26 ካምፖች የምታስተናግድ ሀገር ናት። እንግዲህ በዓለም ላይ በርካታ ስደተኞችን ከሚያስተናግዱ ሀገራትም አንዷ ናት። ከነዚህ የስደተኛ ካምፖች እንደዚሁም በከተማ ውስጥ በተለያየ ቦታ ከሚኖሩ ስደተኞች የተውጣጡ ታዳጊ ሕጻናት ትርኢቶች ባቀረቡበት በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር እና ሌሎች የዩናይትድ ስቴትስ ተወካዮች በተገኙበት ድምፃውያን ዝግጅቶቻቸውን ባቀረቡበት የዓለም አቀፉ የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ተወካዮችን በተገኙበት ነው በዓሉ ደመቅ ባለ ሁኔታ የተከበረው። ሰለሞን
እንግዲህ እንዳልከው እስክንድር በአፍሪካ አቻ የላትም ኢትዮጵያ ስደተኞችን በማስተናገድ እና እነዚህን ስደተኞች የማስተናገድ አቅሟ ግምት ውስጥ ገብቷል?
አዎ፣ በተለይም ከዚህ አንጻር የተተኮረው በምን ላይ ነው ሰለሞን? የተቀናጀ የስደተኞች ምላሽ ማዕቀፍ በሚል ኢትዮጵያ እየተገበረች ያለችው አካሄድ የስደተኞች አያያዝ ሊበረታታ የሚገባው መሆኑን በስነ ስርዓቱ ላይ የተገኙት ተናጋሪዎች ገልጸዋል። የዓለም አቀፉ የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ተወካይ ክለመንቲን ሳላሚ ለምሳሌ ይሄው አካሄድ በኢትዮጵያ ውስጥ እየተተገበረ ያለበት ሁኔታ አበረታች መሆኑን ገልጸዋል። ይህ በተለይ አሁን እየተተገበረ ያለው ሰለሞን ኤርትራውያን ስደተኞችን በተመለከተ ነው። በካምፖች ውስጥ ከሚኖሩ ይልቅ የተወሰኑት ከተማ ውስጥ ከህዝቡ ጋር ተቀናጅተውና አብረው እንዲኖሩ የማድረግ ነው አካሄዱ። እንግዲህ ስደተኞችን በኤርትራውያን ስደተኞች የተጀመረበት ምክንያት ኤርትራውያን ስደተኞች በባህልም በቋንቋም በተለያዩ ነገሮች ያው ከኢትዮጵያውያን ጋር እየተዛመዱ ስለሆኑ ለጊዜው በእነሱ መጀመሩ ይቀላል ከሚል አንፃር ነው። ያ እየተገበረ እንደሚገኝ ይታወቃል። እንዲህ አይነቱን አካሄድ ተገቢ መሆኑን ገልጸዋል። ኢትዮጵያ በአጠቃላይ ስደተኞችን ለመደገፍ እያደረገች ያለችው ጥረትም ለማስተናገድ እያደረገች ያለችው ጥረትም ተመስግኗል። በዚህ ስነ ስርዓት ላይ ለምሳሌ በኢትዮጵያ አሜሪካ አምባሳደር ማይክል ሬይነር አገራቸው ኢትዮጵያ ስደተኞችን ለመደገፍ ለምታደርገው ጥረት ባለፈው አመት ብቻ 76 ሚሊዮን ዶላር መስጠቷን ገልጸዋል። እና በዚህ መንገድ በኢትዮጵያ በኩል እየተደረገ ያለው ድጋፍ በዚህ መንገድ የተነሳው።
ሌሎች እነማን ተገኝተዋል በዚህ ስነ ስርዓት ላይ? ከአምባሳደሩና ከተባበሩት መንግስታት የስደተኞች ጉዳይ ተወካይ ሌላ?
እንግዲህ ከአምባሳደር ሬይነር በተጨማሪ ከአሜሪካው አምባሳደር ማይክል ሬይነር በተጨማሪ በኢትዮጵያ የዩኤስኤአይዲ አስተዳዳሪ ተገኝተዋል። የዩኤንኤችሲአር ሌሎች ኃላፊዎችም ነበሩ። እንደዚሁም ሌሎች አሜሪካውያን ዲፕሎማቶች፣ እንደዚሁም ከአሜሪካን ሀገር የመጣች ዘፋኝ፣ በኢትዮጵያም ያሉ ታዋቂ ዘፋኞች እንደዚሁ ትርኢታቸውን ዝግጅት አቅርበዋል። በዚህ መንገድ ነው የተከበረው ሰለሞን።
ሌላው እስክንድር፣ ቀደም ሲል በመግቢያ ላይ እንዳነሳ ነው ትልቁ አሳሳቢ እየሆነ የመጣው ኢትዮጵያ ውስጥ የሚታየው የሀገር ውስጥ መፈናቀልም ጭምር ነው። ይሄስ ታስቧል?
እንግዲህ ይሄ ጉዳይ በንግግሮች አልተነሳም። አንተ እንደገለጽከው ግን ኢትዮጵያ ሌሎች ስደተኞችን ከጎረቤት ሀገራት የሚመጡ ወደ 1 ሚሊዮን ስደተኞችን እያስተናገደች ትገኛለች። በአገሯም ግን እንደዚሁ ከፍተኛ ቁጥር ያላቸው ስደተኞች ኢትዮጵያውያን ማለት ነው ኢንተርናሊ ዲስፕሌስድ ወይም እዚሁ አገር ውስጥ ተፈናቅለዋል። ለምሳሌ በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች በተነሳው ግጭት፣ አሁን በቅርቡ ደግሞ በጌዲዮና በጉጂ በተነሳው ግጭት፣ በሌሎችም አካባቢዎች አሁን እንኳን አዋሳ ከተማ በተቀሰቀሰው ግጭት ሰሞኑን ሰለሞን ያው በዘገባዎችም ሲገለጽ እንደቆየው በሺዎች የሚቆጠሩ ሰዎች ተፈናቅለዋል እና ይህ ጉዳይ አሳሳቢ መሆኑ ይታወቃል። ይህንን በተመለከተ የጠየኳቸው በኢትዮጵያ የዩኤንኤችሲአር ተወካይ ክሌመንቲን ሳላሚ ድርጅታቸው የዚህን ችግር አሳሳቢነት እንደሚረዳ የተለያዩ ድጋፎችንም ለእነዚህ ኢትዮጵያውያን እያደረገ መሆኑን ገልጸዋል። የአሜሪካው አምባሳደር ማይክል ሬይነርም እንደዚሁ ተመሳሳይ ጥያቄ አንስቼላቸው ነበረ። ኢትዮጵያውያን ስደተኞች በሀገር ውስጥ የተፈናቀሉትን ማለት ነው፣ እነሱን ለመርዳት መንግስታቸው ድጋፍ እያደረገ እንደሚገኝ የችግሩን አሳሳቢነት እንደሚረዳ ነው የተናገሩት።
የኢትዮጵያ መንግስት የስደተኞችና ከስደት ተመላሾች አስተዳደር እንዳለው ይታወቃል፣ መስሪያ ቤት እንዳለው ይታወቃል። በዚህ ስነ ስርዓት ላይ ተገኝቷል፣ ተባብሯል፣ ተሳትፏል?
ትክክል። የኢትዮጵያ መንግስት እንግዲህ የስደተኞችና ከስደት ተመላሾች አስተዳደር በመወከል ተገኝተው ንግግር ያደረጉት አቶ ኢዮብ አወቀ ናቸው። የፕሮግራም ማስፈጸሚያ ክፍል ኃላፊ ናቸው በስደተኞችና ከስደት ተመላሾች ጉዳይ አስተዳደር። እሳቸውም እንደዚሁ መንግስት ከጎረቤት ሀገራት የመጡ ስደተኞችን ለማስተናገድ እያደረገ ያለውን ጥረት በተለይም ቀደም ሲል ያነሳነውን የተቀናጀ የስደተኞች ምላሽ ማዕቀፍ የተሰኘውን ለመተግበር እየተደረገ ያለውን ጥረት አብራርተዋል ሰለሞን።
እንግዲህ ከስደትና ከመፈናቀል ጋር የተያያዙ በጣም ብዙ ችግሮች አሉ አብረው የሚመጡ። የጸጥታ ችግር አለ፣ የጤና ችግር አለ፣ የምግብ ችግር አለ፣ የግንኙነቶች ችግር አለ፣ በሴቶችና በሕፃናት ላይ ይደርሳል የሚባሉ ችግሮችና በደሎች አሉ። ይሄ ያልከው ማዕቀፍ እነዚህን ሁኔታዎች ሁሉ ግምት ውስጥ ያስገባ ነው?
አዎ። የአሜሪካ አምባሳደር ሲናገሩ ስለዚሁ ጉዳይ ስደተኞችም ክብር አላቸው፣ እነሱም እንደኛ ክብር የሚገባቸው እናቶች ናቸው፣ አባቶች ናቸው፣ ልጆች ናቸው ሲሉ ነበር የገለጹት። እና አንዱ ዓላማውም እነኚህ ስደተኞች እንግዲህ በካምፖች ሲኖሩ ወይ ደግሞ በሌሎች አካባቢዎች ከካምፖችም ውጭ ከህብረተሰቡ ተነጥለው በሚኖሩበት ጊዜ የሚገጥማቸውን ችግር ማስወገድ እና ከህብረተሰቡ ጋር ተቀላቅለው እንዲኖሩ ማድረግ ነው። እና ስለ ሪፊውጂ ስንናገር ብለዋል አምባሳደሩ፣ እየተናገርን ያለ ነው ስለ ሰዎች ነው፣ ስለ ሚስቶች፣ ስለ እናቶች፣ ስለ ባሎች፣ ስለ አባቶች፣ ስለ ህጻናት ነው። እነኚህ ሁሉ ክብር፣ ተስፋ፣ ደስታ ይገባቸዋል ነው ያሉት። አሁን
እንግዲህ እስክንድር፣ አሁንም እዛው ነው አንተ ያለኸው። ስነ ስርዓቱ ተጠናቆ ሙሉ ዘገባዎችን ይዘህ ነገ እንጠብቀሃለን። ለዛሬ ግን በጣም አመሰግናለሁ። ወደ ጉዳይ ተመለስ። እግዚአብሔር ይስጥልኝ።
አመሰግናለሁ ሰለሞን። ሌላ አንድ የተነሳ ነጥብ ሰለሞን እዚህ ላይ ማከል ከቻልኩኝ፣ እንደምታውቀው በኢትዮጵያ ውስጥ ከሚገኙ ስደተኞች አብዛኛዎቹ የመጡት ከሶማሊያ፣ ከኤርትራ፣ ከደቡብ ሱዳን እና ከሌሎችም ሀገራት ነው። ከዚህ አንጻር በቅርቡ የጠቅላይ ሚኒስትር አብይ አህመድ መንግስት ከኤርትራ ጋር ያለውን ውዝግብ ለማስወገድ የሚያስችል የሰላም ጥሪ ማቅረቡ፣ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔም ያለ ቅድመ ሁኔታ ሙሉ በሙሉ ለመተግበር መስማማቱ ይታወሳል። ይህ ከስደተኞች አንጻር እንዴት ይታያል የሚል ጥያቄ በኢትዮጵያ ለዩኤንኤችሲአር ተወካይ ክሌሜንቲን ሳላሚ አንስቼላቸው ነበረ። እርሳቸው እንደውም ያሉት ማንኛውም ስደተኞችን ወደ ቤታቸው፣ ወደ ክብራቸው፣ ወደ ሀገራቸው ሊመልስ የሚችልና ስደተኞችን ከችግር የሚገላግል እንደዚህ አይነት የሰላም ጥሪ እኛ እንቀበላለን፣ ይህም ውጤት እንደሚያስገኝ ተስፋ እናደርጋለን ነው ሲሉ የመለሱት።
እንግዲህ ጠቅላይ ሚኒስትሩ ኤርትራ ብቻ ሳይሆን በአካባቢውም ሀገሮች ውስጥ እንደዚሁ እየተንቀሳቀሱ ለሰላምና ለጋራ ብልጽግና ጥሪ እያደረጉ ነው። እንግዲህ እነዚህ ሁኔታዎች ከተሳኩላቸው የስደት ጉዳይም የመፈናቀል ጉዳይም አብሮ መፍትሄ ሊያገኝ ይችላል የሚል ተስፋ እንግዲህ ይኖራል ብዬ አስባለሁኝ።
አዎ፣ አሁን እኔ እናንተ እየተነጋገርን ባለንበት ጊዜም እንኳን ሰለሞን፣ ጠቅላይ ሚኒስትር ዶክተር አብይ አህመድ የደቡብ ሱዳኑ ፕሬዚዳንት ሳልቫኪር ማያርዲት እና የአማጽያኑን መሪ ዶክተር ሪያክ ማቻርን እያደራደሩ ይገኛሉ። ዶክተር በብሔራዊ ቤተ መንግስት በአዲስ አበባው ብሔራዊ ቤተ መንግስት እያደራደሩ ይገኛሉ። እንደምታውቀው የአማጽያኑ መሪ ዶክተር ሪያክ ማቻር በአዲስ አበባ ውስጥ መኖሪያ ቤት አላቸው። ነገር ግን ወደ ደቡብ አፍሪካ በሄዱበት አጋጣሚ ከደቡብ አፍሪካ እንዳይወጡ ተደርገው እንግዲህ ይሄ የኢጋድን ስምምነት ያለበት ነገር ነው፣ ለሰላሙ እንቅፋት ይሆናሉ፣ እሳቸው በሩቁ ቢደራደሩ ይሻላል በሚል በደቡብ አፍሪካ መቆየታቸው ይታወሳል። አሁን ከአንድ ዓመት ከበለጠ ጊዜ በኋላ ለመጀመሪያ ጊዜ አዲስ አበባ ገብተዋል ዶክተር ሪያክ ማቻር። መግባታቸው ብቻ አይደለም፣ ከረጅም ጊዜ ተቀናቃኛቸው ከደቡብ ሱዳኑ ፕሬዚዳንት ሳልቫኪር ማያርዲት ጋርም በዶክተር አብይ አህመድ አግባቢነት ዶክተር አብይ አህመድ እንግዲህ የኢጋድን ሊቀመንበር ናቸው የወቅቱ እየተነጋገሩ ይገኛሉ። እነዚህ ሁሉ እንግዲህ የሰላም ጥረቶች በየሀገሩ በኢትዮጵያ ብቻ ሳይሆን በተለያዩ ጎረቤት ሀገራት የሚገኙ የደቡብ ሱዳን ስደተኞች ወደ ሀገራቸው እንዲመለሱ ለማድረግም እንደሚያስችሉ ነው ተስፋ እየተደረገ ያለው።
አሁን እንግዲህ ቀደም ሲል እንዳልኩት ተጨማሪና ዘርዘር ያሉ ዘገባዎችን በእነዚህም ላይ እንጠብቃለን። እስክንድር፣ ነገም ከነገ ወዲያም አመሰግናለሁ። ደህና እምሽ።
በጣም አመሰግናለሁ ሰለሞን። መልካም እሺ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች፣ አዲስ አበባ ላይ ከምሽቱ 3:30 ነው። አሁን የዓለም ስደተኞች ቀንን የሚመለከቱ ተጨማሪ ዘገባዎችም እየተዘጋጁ ናቸው። በደረሱን ሰዓት እናቀርባለን። የዕለቱን አብይ ርዕስ ዘገባዎች ነበር የሰማችሁት። የትንታኔው መጽሔት ይቀጥላል።
የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ላቀረቡት የሰላምና የእርቅ ጥሪ የሚነጋገሩ ልዑካን ወደ ኢትዮጵያ እንደሚልኩ አስታውቀዋል። ፕሬዝዳንት ኢሳያስ ለኢትዮጵያ ጠቅላይ ሚኒስትር ጥሪ ለመጀመሪያ ጊዜ ምላሽ የሰጡት ዛሬ አስመራ ውስጥ በተካሄደው ዓመታዊ የሰማዕታት መታሰቢያ ቀን በዓል አስመልክቶ ባሰሙት ንግግር ነው። ከአስመራ ዘጋቢያችን ብርሃነ በርሀ የላከው ዘገባ ዝርዝሩን ይዟል።
ዛሬ በአስመራ በተደረገው የኤርትራ የሰማዕታት የዝክር ስነ ስርዓት ፕሬዚደንት ኢሳያስ አፈወርቂ ባሰሙት ንግግር የ2018 ዓመት ካለፉት ዓመታት በተለየ ሽግግር የሚታይበት ዓመት እንደሆነ ከጠቀሱ በኋላ የኤርትራ ሕዝብ ብቻ ሳይሆን የኢትዮጵያ ሕዝብም ከግማሽ ዘመን በላይ ለውጭው ዓለም አጀንዳዎች እንዲያገለግሉ በተመረጡ ፖሊሲዎች የሁለት የትውልድ እድሎችን እንደከሰረ አስረድተዋል። ፕሬዚደንቱ በመቀጠል በጠቅላላ በዚህ ቀጠና በተለይ ደግሞ በኢትዮጵያ በቅርብ ጊዜ እየታዩ ያሉ ለውጦች ልዩ አተኩሮን የሚጠይቁ እድገቶች ወይም መስፋፋቶች እንደሆኑ በመጥቀስ የ27 ዓመታት የጊዜ መርዘምና ኪሳራ እጅግ ከባድ በመሆኑ ጉዳቱ ለኢትዮጵያ ሕዝብ ከሚቋቋመው በላይ እየሆነ በመምጣቱ ውጤቱ በአሁን ሰዓት ኢትዮጵያን ወደ ሽግግር መድረክ እየወሰዳት እንደሆነ ተናግረዋል።
እታሃሲያ ለዚህ ኢትዮጵያ ቢኖሮ ምጽዋር ስለዝፈተ ግን እዚህ ነቢሩ
የ27 ዓመታት ጊዜ መርዘምና ኪሳራ እጅግ ከባድ ነው። ጉዳቱ ደግሞ ለኢትዮጵያ ሕዝብ ከሚቋቋመው በላይ በመሄዱ ህዝቡ ቁጣው ግን ፍሎበት ይበቃል በማለቱ የወያኔ ቧልት አብቁቶ ጨዋታው አልቋል ተብሎ ኢትዮጵያ በሽግግር መድረክ ላይ ትገኛለች። የኤርትራና የኢትዮጵያ ህዝቦች የመስማማት ፍላጎት አዲስ ነገር ወይ ፍላጎት አይደለም ያሉት ፕሬዝዳንት ኢሳያስ በቅርብ ጊዜ እየታየ ያለው አውንታዊ ምልክት የህዝብ ምርጫ እንደሆነ በመግለጽ ለሁለቱም ህዝቦችና ሀገሮች መሞላላትን ለመፍጠር ከሁለት ትውልዶች በላይ የደከምንበትና የተሰዋንበት ዓላማ በመሆኑ የኤርትራ መንግስት ወደ አዲስ አበባ የልዑካን ቡድን እንደሚልክ አስታውቀዋል።
ለሁለቱም ወለዘታት ዝደኸምናሉ ዝተሰዋናሉ ዓላማ ስለዝኾነ ኸዓ
ከሁለት ትውልዶች በላይ የደከምንበትና የተሰዋንበት ዓላማ በመሆኑና በንቁነት ዝምድና የምንፈጥርበት ስለሆነ ከህዝባው ግንኙነትና የዜና ቅብብሎች ውጪ ያለውን ሁኔታ በቀጥታና በጥልቀት እንድናያቸውና የመጪውን የሥራ ዕቅድ እንድንደፍ አንድ የልዑክ ቡድን ወደ አዲስ አበባ እንልካለን። ፕሬዝዳንት ኢሳያስ የኤርትራ መንግስት ከአሜሪካ መንግስት ጋር ስላለው ግንኙነት አስመልክተው ሲናገሩ ይህ አሁን አንድ አመት ከስድስት ወር ያስቆጠረው የትራምፕ አስተዳደር በሶስት ተከታታይ የአሜሪካ አስተዳደሮች የታየው የፋይናንስ ኪሳራ የለውጥ ውጤት እንደሆነና ኪሳራው ያሳየውን ፖሊሲ ለመለወጥ እያሳዩ ባሉት ፍላጎት ከዘለፋ ባለፈም ተቃውሞ እየገጠማቸው እንደሆነ ከገለጹ በኋላ የኤርትራ መንግስት በቀየሰው የዝምድና ፖሊሲ ከአሜሪካ መንግስት ጋር በጋራ እየሰሩ እንደሆነ አስረድተዋል። ባለፈው ወር ግንቦት 28 2010 በስልጣን ላይ ባለው የኢትዮጵያ የገዥ ፓርቲ የሥራ አስፈጻሚ ኮሚቴ የኢትዮጵያ መንግስት የአልጀርሱ ስምምነትና የድንበር ኮሚሽኑ የሰጠውን ብይን ያለ አንዳች ቅድመ ሁኔታ እንደሚቀበለውና ለተግባራዊነቱ እየሰራ እንደሆነ መግለጹ የሚታወቅ ሲሆን ዛሬ ፕሬዝዳንት ኢሳያስ አንድ የልዑካን ቡድን ወደ አዲስ አበባ እንደሚልኩ ማሳወቃቸው የኤርትራ መንግስት የሰጠው የመጀመሪያ አውንታዊ ምላሽ ሲሆን ሁለቱ አገሮች በጠረጴዛ ዙሪያ ተቀምጠው ችግሮቻቸውን እንዲፈቱ የሚያስችል ጥሩ ጅማሬና ተስፋ ሰጭ ተግባራዊነት የተላበሰ እርምጃ እንደሚሆን ይጠበቃል። ብርሃኔ በርሄ ለአሜሪካ ድምጽ ከአስመራ።
አመሰግናለሁ ብርሃነ። በሌላ በኩል የዛሬው የኤርትራ ሰማዕታት ቀን ለኤርትራ ህዝብ ዲሞክራሲና ሰላም የተሰዉ ወንድሞችና እህቶች የሚዘከሩበት ስለሆነ እኛም የምናከብረው ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። የፕሬዚደንት ኢሳያስ አፈወርቂን ምላሽ በታሪካዊ ቀን የተነገረ ዜና ብለውታል የኢትዮጵያው መሪ።
ለኢትዮጵያ ህዝብ ለኤርትራ ህዝብ ትልቅ ምስራች ነው። እንነጋገር፣ እንቀራረብ፣ እንመካከር፣ በፍቅር ችግራችን ንፍታ፣ በጋራ የበለጸገች ቀጠና ፈጥረን እንኑር የሚለውን ጥሬን በድጋሚ ለሁሉም ጉዳይ መለከታቸው አካላት ማቅረብ ፈልጋለሁ። የኢትዮጵያና የኤርትራ ህዝቦች መጻይ ጊዜ ፍቅር፣ ሰላም፣ በጋራ መስራትና በጋራ ማደግ እንደሆነም የሚሰማኝን ላካፍላችሁ ፈልጋለሁ።
ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስንዘልቅ ከዚህ ቀደም በተለያየ ጊዜ ታስረው የተፈቱ አባላት በበዙበት ኮሚቴ እየተዘጋጀ የሚገኘው የአዲስ አበባ ከተማው ሰልፍ ፈቃድ ማግኘቱን አዘጋጆቹ ተናግረዋል። ሰልፉ ጠቅላይ ሚኒስትር ዶክተር አብይ አህመድ ጀመሩ ያሉትን ለውጥ ለማበረታታትና ለውጡን አደናቃፊ ናቸው ያሉትን ለማውገዝ እንደሆነ ጨምረው ተናግረዋል አዘጋጆቹ። ያነጋገረቻቸው ጽዮን ግርማ ተጨማሪ አላት።
ከአዲስ አበባ ከተማ አስተዳደር ፍቃድ ያገኘውና አዲሱን ጠቅላይ ሚኒስትር ዶክተር አብይ አህመድን ለመደገፍ ቅዳሜ ዕለት በመስቀል አደባባይ ከተጠራው ሰልፍ አስተባባሪ ኮሚቴዎች አንዱ የአምቦ ዩኒቨርሲቲ ወሊሶ ግቢ መምህሩ ስዩም ተሾመ በአዲሱ ጠቅላይ ሚኒስትር የተጀመረው ለውጥ እንዲቀጥል ለማበረታታት የተጠራ ሰልፍ ነው ብለውታል።
ይህንን እንቅስቃሴ ደግፈን በርቱ፣ ተበራቱ ብለን እንላለን። ህዝቡ ይህን በዚህ ረገድ ሀሳብ አስተያየቱን በነፃነት እንዲገልጽ ይህን መድረክ አዘጋጅተናል። በሌላ በኩል ደግሞ ይህን የለውጥ እንቅስቃሴ ለማደናቀፍ የሚንቀሳቀሱ ወገኖችን ደግሞ በዚሁ አጋጣሚ እናወግዛለን። ሀሳብ አስተያየታችን በነፃነት እንገልጻለን። ጥሩ ይሰራል እናበረታታለን። መጥፎ ለመስራት እኩይ ተግባር ለመፈጸም እዚህ ተንቀሳቅሷል ያሉ ወገኖችን እናወግዛለን። ስለዚህ የምናበረታታውን እናበረታታለን፣ የምናወግዘውን እናወግዛለን። ይሄ ዲሞክራሲያዊ መብታችን ነው። ዲሞክራሲያዊ መብታችንን በተግባር እናረጋግጣለን።
መምህርና ጦማሪ ስዩም ተሾመን ጨምሮ አብዛኞቹ አስተባባሪዎች መንግስትን በመቃወም የሚታወቁ በተለያየ ጊዜ ታስረው የተፈቱ ናቸው። ከነዚህ መካከል በቅርቡ ከስር የተፈቱት አቶ ክንፈ ሚካኤል ደበበ ወይም አበበ ቀስቶ ናቸው። ከተቃውሞ ወደ ድጋፍ የወሰዱት ጉዳይ ምን ይሆን ብያቸው ነበር።
የተጠራው ሰልፍ የፖሊሲ ክርክር ወይም የምርጫ ክርክር አይደለም። ቅዳሜ የተጠራው ሰልፍ በኢህአዴግ ውስጥ በተፈጠረው ልዩነት የተወሰነ ለህዝብ የሚጠቅም ስራ ሊሰሩ ይችላሉ ብለን ያሰብናቸው ከውስጥ ለውጥ እያመጡ ነው የምንላቸው ዶክተር አብይ የገጠማቸው ፈተና አለ። ዶክተር አብይ ትንሽም ብትውል ባለፉት 3 ወራት ያሳዩት ነገር ስላለች እሷን በሚከተለውም እንዲሰሩ የህዝብ ድጋፍ በመስጠት ለማበረታታት ብቻ ነው ሳቸው ያድግን የመደገፍ ያድግን የማበረታታት አይደለም። እኛ ከያድግ አጀንዳ የለም። ሁላችንም የጠራ ነው ያድግን በመቃወም የምንታወቅ ሰዎች ነን። ነገር ግን ዶክተር አብይ ያድግ ውስጥ ለውጥ ሊያመጣት ወደፊት ለሚካሄደው ነጻ ምርጫ ፍትሃዊ ምርጫ በር ሊከፍቱ ይችላሉ። አለበለዚያ ተቀልብሶ ይሄ ነገር ችግር ይፈጠራል ብለን በማመናችን ያንን
አቶ አበባ ያይዘው ጠቅላይ ሚኒስትር አብይ የተጀመረውን ለውጥ ለማደናቀፍ የሚሰሩ እንዳሉ ስለመናገራቸው ጠቅሰው ይህንን ለውጥ ለማደናቀፍ ለግጭት የሚሰሩትንም ለመቃወም ነው ብለዋል። የኮሚቴው ሰብሳቢ አቶ ጉደታ ገለልቻ በበኩላቸው ሰልፉ የተቃውሞም ሆነ የድጋፍ አይደለም የህዝብ ሰልፍ ነው ይላሉ።
ሰልፉ ለኢትዮጵያ ህዝብ የምስጋና ቀን ለዚህ ትግል ብለው ህይወታቸውን የሰውት መስዋዕትነት የከፈሉት አካለ ጉዳተኛ የሆኑት ንብረታቸውን ያጡት ቤተሰቦቻቸው የተበተነባቸውና ሌሎችም ብዙ አይነት ነገር መከራዎች ላለፉት ጊዜያት ኢትዮጵያውያን ላይ ደርሰዋል። ይሄ አሁን እያወራን ያለነው የአንጻራዊ የነጻነት የፍትህና የዲሞክራሲ ጎዳና በቀላሉ የተገኘ አይደለም። ይሄ በአንድ ወገን ብቻ የመጣ አይደለም ወይ መንግስት ደግሞ በችሮታ የሰጠን አይደለም። ይሄ በሰፊው በተለይ በሰላማዊ ትግል በተለይ ደግሞ አዲሱ ትውልድ ያካሄደው እሊያስጨራሽ ሰላማዊ ትግል በመሆኑ እዚህ ላይ ደርሰናልና ለዚህ ላበቁን ጀግኖቻችን እናወድስበት። ይሄ የተገኘው ድል ደግሞ ሳይስተጓጎል ወደ ኋላ እንዳይመለስ ከጎኑ ቆመን ለወደፊት እንድቀጥል ለመደገፍ። እንዳጋጣሚ ሆኖ ደግሞ የኢህአዴግ መንግስት በአሁኑ ሰዓት ስልጣን ላይ ቢኖርም ከኢህአዴግ መንግስት ውስጥ ወጥቶ የህዝቡን ጥያቄ እየሰሙ እየመለሱ በተግባር ደግሞ መሬት ላይ እያሳዩን ያሉት በተለይ አሁን ለምሳሌ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድን ብንወስድ ጥሩ ጎዳና ላይ ገብቷል። ይሄንን ደግሞ ከጎንህና በርታ ቀጥልልን። እኛም ኢትዮጵያውያን ነጻነት ያስፈልገናል፣ ፍትህ ያስፈልገናል፣ ዲሞክራሲም ያስፈልገናልና የያዝከው ጎዳና ጥሩ ነው፣ ከጎንህ ነን፣ በርታልን ለማለት ነው።
በአጠቃላይ አዘጋጆቹ የሰልፉ ዓላማ ለውጥን እንደግፋለን፣ ዲሞክራሲያዊ ስርዓት በሀገሪቱ እንዲሰፍን እናበረታታለን የሚል ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን። ወደ ተከታዩ ዘገባ እናልፋለን። መስሪያ ቤታቸው ከፖለቲካ ወገንተኛነት ነጻ ሆኖ እንደሚሰራ አዲሱ የኢትዮጵያ የደህንነት ኃላፊ ተናግረዋል። እስካሁን ከታየው አሰራር አንጻር ያልተለመደ የሚባለው የደህንነት ኃላፊ በቴሌቪዥን የመቅረብ ሁኔታ በብሔራዊ የመረጃና ደህንነት አገልግሎት አዲስ ዳይሬክተር ጀነራል አደም መሐመድ የተቀየረ ይመስላል። እስክንድር ፍሬው ተጨማሪ አለው።
የኢትዮጵያ የደህንነት ኃላፊ የመጀመሪያ አስተያየታቸውን ለሀገር ውስጥ የመገናኛ ብዙሃን የሰጡት እሳቸውን ጨምሮ አዳዲስ የተቋሙ ኃላፊዎች ከነባሮቹ ጋር በተዋወቁበት ስነ ስርዓት ላይ ነው። በሙሉ ስሙ የብሔራዊ መረጃና ደህንነት አገልግሎት የሚባለው የዚህ ተቋም አዲሱ ዋና ዳይሬክተር ጄኔራል አደም መሐመድ የተቋሙ ሰራተኞች ከፖለቲካ ወገንተኝነት ነጻ ሆነው እንዲሰሩ እንደሚደረግ ነው የተናገሩት።
እዚህ የሚሰራ ሰራተኛ አመራር ከምንም አይነት የፖለቲካ ፓርቲ መውጣት አለበት። አስተሳሰብ ነጻ መሆን እንደ ማንኛውም ኢትዮጵያዊ የግሉ አስተሳሰብ ሊኖረው ይችላል። በምንም ተአምር ቢሆን የፖለቲካ አባል ፓርቲ ሆነ ግን ሁለት ስራ ልትሰራ ትችል ሰው የአስተሳሰብ ለውጥም ሽፍት ማምጣትም ያስፈልገናል። ማለት የሙያ ብቃቱም ከፍተኛ ደረጃ ስራ የሚጠይቀውን መላበስ ያስፈልጋል። ሁሉንም እኩል ለማገልገል የኢንቴግሪቲ ጉዳይ ያስፈልጋል። ህዝባዊ የሆኑ አስተሳሰቦች፣ አመለካከቶች፣ እነዚህ ነገሮች ሁሉ በስፋት የምንወያይባቸው እየተሰሩ የሚመጡ ጥንካሬዎቹን አቅበን ጉድለቶቹ ደግሞ ፈጥነን ህዝቡ በሚጠብቀው ደረጃ ህዝባችን በሚጠብቀን ደረጃ ይህ ተቋም መሆን በሚገባው ደረጃ ወደ ስራ ውስጥ ቶሎ ፈጥነን ለመግባትም ነው እየሰራን ያለ ነው ማለት ነው።
ትናንት የተዘጋጀው የትውውቅ መድረክ አንዱ ዓላማም የአሰራር ግልጽነትን መፍጠር መሆኑን ዋና ዳይሬክተሩ አብራርተዋል።
ተቋማችን ህገ መንግስቱና ህገ መንግስታዊ ስርዓቱን ከማገልገልና ከመጠበቅ አኳያ የጣለበትን ተልእኮ ሊወጣ ብቃት ያለው ተቋም ሆኖ እንዲቀጥል ይፈልጋል። ከዚህ አንጻር ደግሞ ሪፎርም እንዲደረግ ክሊር የሆነ አቅጣጫ ተሰጥቶ ወደ ስራ የገባንበት ሁኔታ ስላለ በብቃት ስራውን ለመወጣትም ከዚህ ጋር ተያይዞ የተቀመጡ ዳይሬክሽኖችን በስፋት ከአባላቶች ጋር ለመወያየት ነው እዚህ የተገኘ ነው ማለት ነው።
ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ለፓርላማ አባላት በሰጡት ማብራሪያ የመንግስት አሰራሮች ሁሉ ለህዝብ ግልጽ መሆን እንዳለባቸው መናገራቸው ይታወሳል። ያገሪቱ የደህንነትም ሆነ የመከላከያ ተቋማት እስካሁን ከፖለቲካ ነጻ እንዳልነበሩም ጠቅላይ ሚኒስትሩ በዚሁ ማብራሪያ ጠቁመው ነበር።
ህገ መንግስቱ የደህንነት ተቋማት መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል። እንደዛ ነው ወይ ያደረጀ ነው? እንደዛ ካላደረጀ ነው ይህ ህገ መንግስታዊ በሆነ መንገድ ተቋም ፈጥራል ማለት ነው። በዚያን ጊዜ የተፈጠረም ተቋም ችግር ሊፈጥር ይችላል ማለት ነው።
ይህ ህገ መንግስታዊ በሆነ መንገድ የተፈጠረ ተቋም ደግሞ ችግር ሊፈጥር ይችላል ነበር ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በሰጡት ውሳኔ አዳዲስ የደህንነትና የመከላከያ ኃላፊዎችን መሾማቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ክቡራትና ክቡራን አድማጮች አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ45 ደቂቃ ሌል ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ቫስኮ ቮላሪች ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምናስተናግዳችሁ ሰሎሞን አባትና
ቆንጂት ታየነን። አሁን ወደ ስፖርት ዘገባ ይሆናል የምናልፈው። የዓለም የእግር ኳስ ዋንጫ የምድብ ማጣሪያ ግጥሚያዎች ቀጥለዋል። ልክ እንደሚያውቅ ነው ማወራው ሰለሞን።
በሴት ያምራል ደግሞ ይሄ ዜና ሲነበብ።
ከኤ ምድብ ትናንት ግብፅን 3-1 የረታችው አስተናጋጇ ሩሲያ ምድቧን በስድስት ነጥብ በአንደኝነት በመምራት 16ቱ ቡድኖች ወደሚፋለሙበት የመጨረሻው ዙር ለማለፍ እያኮበኮበች ነው። ኡራጓይም ዛሬ ሳውዲ አረቢያን አሸንፋ በሁለተኝነት ትከተላለች። ሰለሞን ክፍሌ ውድድሮቹን እየተከታተለ ነው። ለዛሬ ተከታዩን አጭር ዘገባ አድርሶናል።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። ዛሬ በቅድሚያ ፖርቱጋል ከሞሮኮ፣ ዩራጓይ ከሳውዲ ተጫውተዋል። የኢራንና ስፔን ግጥሚያ እየተካሄደ ነው። ስለ ቀዳሚው የቢ ምድቦቹ ፖርቱጋልና ሞሮኮ ጥቂት ብል፣ ፖርቱጋል በዩሮ 2016 አስተናጋጅ ፈረንሳይን 1-0 በመርታት የአውሮፓ ሻምፒዮንነቱን ያጠናከረ ዝነኛ ቲም ነው። ዓለም ዋንጫን በተመለከተ በ1966 በሦስተኛነት አጠናቋል። በ2006 ለግማሽ ፍጻሜ ደርሷል። በ2014 ብራዚል ባስተናገደችበት ጊዜ ግን ከምድብ ማጣሪያው ማለፍ አልቻለም። ኮከብ አጥቂው ክሪስቲያኖ ሮናልዶ ለፖርቱጋል በታሪክ ከየትኛውም የአውሮፓ ተጫዋች የበለጠ ጎል አግብቷል። በኢንተርናሽናል ግጥሚያ የዛሬውን አንድ ጨምሮ በጠቅላላው 86 ጎሎች አስመዝግቧል። ክሪስቲያኖ ሮናልዶ 4 ጊዜ የዓለም ኮከብ ተጫዋች ተብሏል። በሀገሩም ተወዳዳሪ ያልተገኘለት አጥቂ ነው። የሪያል ማድሪዱ አጥቂ በሻምፒየንስ ሊግም 4 ጊዜ ቲሙን ለድል ያበቃ፣ በዓለም ዋንጫ ማጣሪያ 15 ጎሎችን ያገባ ድንቅ ተጫዋች ነው። በፖርቱጋል ብሔራዊ ቲም ውስጥ ቁልፍ ፕሮፌሽናል ተጫዋቾች ብዙ አሉ። ለምሳሌ በእንግሊዙ ፕሪምየር ሊግ ውስጥ ኤድሪያን ሲልቫ ለሌስተር፣ ቤርናርዶ ሲልቫ ለማንቸስተር ሲቲ፣ ሴድሪክ ሱዋሬዝ ለሳውዝሃምፕተን፣ ሬናቶ ሳንቼዝ ከባየርን ሚውኒክ በውሰት ለስዋንሲ ይጫወታል፣ ሆዜ ፎንቴ ለዌስትሃም ተሰላፊ ነው። ፖርቱጋል ዘንድሮ የዓለም ዋንጫውን ሊወስዱ ይችላሉ ተብለው ቅድሚያ ግምት ከተሰጣቸው ብሔራዊ ቲሞች ውስጥ ይገኛል። ወደ አፍሪካው የሞሮኮ ቡድን ስናልፍ ሞሮኮ ለዓለም ዋንጫ ፍጻሜ ውድድሮች ስታልፍ ዘንድሮ ከ20 ዓመታት በኋላ ለመጀመሪያ ጊዜ ነው። በ1998 ፈረንሳይ ባስተናገደችበት ጊዜ ከምድብ ማጣሪያው ማለፍ ያቃታት አንዴ በማሸነፍ አንዴ በመሸነፍና ሌላ ጊዜ አቻ በመውጣቷ ነበር። ከቁልፍ ተጫዋቾቿ መካከል አምበሉና ተከላካዩ የኢጣሊያው ጁቬንቱስ ክለብ አባል ሜድሂ ቤናሲያ አንዱ ነው። ሞሮኮ ከዚህ ቀደም በዓለም ዋንጫ ላይ በምድብ ደረጃ ፖርቱጋልን 3-1 ያሸነፈችው እንደ አውሮፓውያን ዘመን አቆጣጠር በ1986 ዓ.ም ነበር። ዛሬ በጣም ጥሩ ተጫውተዋል። በአጥቂም በመሐልም በተከላካይ መስመርም የታየው እንቅስቃሴ የሚመሰገን ነው። ውጤቱ ግን የሞሮኮ ደጋፊዎችን አሳዝኗል። ፖርቱጋል 1-0። የኤ ምድቦቹ የኡራጓይና ሳውዲ ጨዋታ ብዙም አልሳበም። ለዚህ ምክንያቱ በመክፈቻው ዕለት ሳውዲ ባስተናጋጇ ሩሲያ 5-0 መሸነፏ ሳይሆን እንዳልቀረ ይገመታል። አሁን ከዚህ ምድብ ወደ 16ቱ ቲሞች ፍልሚያ የተሸጋገሩት ሩሲያ በ6 ነጥብ፣ ኡራጓይ የዛሬውን ሳይጨምር በ3 ነጥብ መሆናቸው የለየ መስሏል። ግብጽ 2 ሳውዲ 1 የተሸነፈው ወደ ኋላ ናቸው። ኡራጓይ እንደሚታወቀው ከዚህ ቀደም 2 የዓለም ዋንጫን አንስታለች። ባለፉት 6 ማጣሪያዎች ግን ወደ 16ቱ ቲሞች ደረጃ የደረሱት አንዴ ብቻ ነው የኡራጓይ ተጫዋቾች፣ በ2010 በ4ኛነት አጠናቀዋል። ኦስካር ታባሬዝ ቲሙን በ1990 2010 2014 እና ዘንድሮ በ2018 ለዓለም ዋንጫ 4 ጊዜ ያበቁ አሰልጣኝ ናቸው። ቁልፉ የኡራጓይ አጥቂ ኤዲንሰን ካቫኒ ይባላል። ለዓለም ዋንጫ ማጣሪያ በተካሄዱ ፍልሚያዎች ከደቡብ አሜሪካ አብዛኞቹን ጎሎች ያገባ አጥቂ ነው። በስሙ 10 ጎሎች ተመዝግበዋል። በአንድ ወቅት በተናካሽነቱ ይታወቅ የነበረው ሉዊስ ሹዋሬዝ 5 ጎሎች አሉት። ወደ ሳውዲ ስናልፍ በዓለም ዋንጫ ብቸኛ ድል የተጎናጸፈችው በ1994 ለመጀመሪያ ጊዜ በተሳተፉበት ወቅት 2 የምድብ ማጣሪያዎችን አሸንፋ ለግማሽ ፍጻሜ በደረሰችበት ወቅት ነበር። ሳውዲ 1-0 ቤልጅየምን ባሸነፈበት በ2ኛው የምድብ ማጣሪያ ግጥሚያ ታሪክ ተሰርቷል። ያም አጥቂው ሳኢድ አልኩዌራን ከራሱ ግማሽ ሜዳ አጋማሽ ተነስቶ ሙሉውን የቤልጅየም ተከላካዮች በማለፍ ያገባት ጎል እስካሁን በታሪካዊነቷ ትነሳለች። በዛሬው ሳውዲ ከኡራጓይ ጋር ባደረገችው ወሳኝ ግጥሚያ የ27 ዓመቱ ወጣት የክንፍ አጥቂ ያህያ አልሸህሪ ይጠቀሳል። ኢራንና ስፔን ናቸው አሁን እየተጫወቱ ያሉት። አጠቃላይ ውጤቱን ለመግለጽ ግን አንችልም። ጨዋታው የሚያበቃው የእኛ ስርጭት ካበቃ በመሆኑ በዚሁ ላብቃ። የዛሬውን አድማጮቼ በነገው መስኮት እመለሳለሁ። ቆንጅትና ሰለሞን እንደገና ወደ እናንተ ወደ ስቱዲዮ።
አመሰግናለሁኝ ሰሎሞን ለዘገባው። እንግዲህ አሁን ደግሞ የደረሰን ዜና አለ። እየተካሄደ ያለው የኢራንና ስፔን ጨዋታ 2-0 አብቅቶ ለእረፍት ወጥተዋል። ግማሽ ሰዓት አልቋል። በዚህ የሁለቱ የቢ ምድብ ቡድኖች የትኛው ወደ 16ቱ ከባድ ፍልሚያ ማለፍ እንደሚችል ወደ ጥሎ ማለፉ ማለት ነው ከወዲሁ በእርግጠኝነት መናገር ያስቸግራል። እስካሁን ምድቡን በ6 ነጥብ የሚመራው ፖርቱጋል ሲሆን ኢራን 3፣ ስፓኝ 1 ነጥብ አላቸው። ነገ ደግሞ ለነገ ዜና ጠብቁን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በዛሬው ዕለት የዓለም የስደተኞች ቀን ታስቦ ውሏል። በዓለም ዙሪያ ባሉ ስደተኞች ላይ የሚደርሰው ስቃይ የሚታሰብበት፣ ብርታታቸው የሚደነቅበትና ለሚቀበሏቸው ሀገራት ምስጋና የሚቀርብበት ዕለት ነው። እንደ አውሮፓ አቆጣጠር በ1951 ዓመተ ምህረት ስደተኞችን አስመልክቶ በወጣው ውል መሰረት አንድ ሰው ስደተኛ ሊባል የሚችለው በዘር፣ በሃይማኖት፣ በብሔር፣ የአንድ ማህበር አባል በመሆኑ ወይም በፖለቲካ አመለካከቱ ምክንያት ሊደርስበት ከሚችል አደጋ ሸሽቶ የወጣ ነው። ሰዎች ብቻቸውም ሆነ ከቤተሰብ ጋር ሊሰደዱ ይችላሉ። ከተለያዩ ዘሮችና ሃይማኖቶችም ሊሆኑ ይችላሉ። የተለያየ ኢኮኖሚ ይዞታና የትምህርት ደረጃም ይኖራቸዋል። አንድ የሚያደርጋቸው ግን ከሀገራቸውና ከመኖሪያቸው የተፈናቀሉ መሆናቸው ነው። አሸባሪነትን ካካተተ ግጭት የተሰደዱ ናቸው። ይህ በፊት ከነበረው በባሰ ወንዶችን፣ ሴቶችንና ልጆችን የሚጎዳ ዓለም አቀፍ ቀውስ ሆኗል። ዛሬ የስደተኞችን ቀን በምናስብበት ወቅት ግጭትና ክትትል እስከቀጠለ ድረስ ተጨባጭ የሆነ የሰብአዊ ተግባር እርምጃ መውሰድና በዓለም አቀፍ ደረጃ ምላሽ መስጠት እንደሚያስፈልግ ያስታውሰናል። ዩናይትድ ስቴትስ በዓለም ዙሪያ ሰብአዊ መብት በኩል የፋና ወጊነት ቦታ መያዙን በመቀጠሏ ኩራት የሚሰማትም ለዚህ ነው። ይህ ሕይወት አድን የረድኤት ተግባር ሊራቡ የሚችሉ ሰዎችን ይመግባል፣ መጠጊያ ለሌላቸው መጠለያ ይሰጣል፣ ለንጹህ የመጠጥ ውሃና ለመሠረታዊ የጤና ጥበቃ ተደራሽነት እንዲኖራቸው ያደርጋል። ሌሎች ብዙ ረድኤቶችንም ያቀርባል። ዩናይትድ ስቴትስ የፍልሰተኞች ሀገር ናት። ረዳት ሚኒስትር ጆን ሱሊቨን እንዳሉትም የተቸገሩትን መርዳት ምንጊዜም ቢሆን የሀገራችን ዋና እሴት ነው በማለት የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
በቀጣዩም ዘገባ በዓለም የስደተኞች ቀን ላይ እናተኩራለን። ከቀየው የተፈናቀለው ሕዝብ ከ68 ሚሊዮን በላይ መሆኑን በዛሬው የዓለም የስደተኞች ቀን ያስታወቀው UNHCR መንግስታት ሰላም እንዲሰፍን ካልጣሩ በስተቀር ቀውሱ ሊባባስ እንደሚችል ገልጿል። በኬንያ ናይሮቢ የዓለም የስደተኞች ቀንን በማስመልከት በተሰናዳ ዝግጅት ላይ የነበሩ ስደተኞች ዓለም በስደተኞች ላይ ፊቷን አዙራለች፣ ስደተኛው አሁንም ምንም ተስፋ የለውም ብለዋል። ገልሞ ዳዊት ተጨማሪ አለው።
68 ሚሊዮን ህዝብ ከቀየው ተፈናቅሎ ለስደት መዳረጉን የተባበሩት መንግስታት የስደተኞች ጉዳይ ገለጸ። ከነዚህ ተፈናቃዮች 10 ሚሊዮኑ ሀገር የሌላቸው ሰዎች መሆናቸውን ድርጅቱ ገልጸ። አብዛኛው ሰው እየተሰደደ ያለው በማደግ ላይ ካሉ ሀገራት በተለይ ከአፍሪካና ከእስያ መሆኑን ይፋ አድርጓል። ድርጅቱ ከስደተኞቹ 58% የሚሆኑት የሶሪያ፣ የአፍጋኒስታንና የደቡብ ሱዳን ዜጎች መሆናቸውን አክሎ ገልጿል። ብዙ ስደተኛን በመቀበል ኡጋንዳ የመጀመሪያ ሀገር ስትሆን ከምስራቅ አፍሪካ 800 ሺህ በላይ ስደተኛን በማስፈር ኢትዮጵያ አንደኛ፣ ኬንያ ደግሞ 400 ሺህ በላይ ስደተኛን በማስተናገድ በሁለተኛነት ትከተላለች። ዛሬ UNHCR ኬንያ ቅርንጫፍ ከኬንያ ስደተኞች ጉዳይ ሴክሬታሪያት ጋር የስደተኞችን ቀን አስመልክቶ በናይሮቢ የመታሰቢያ ዝግጅት አድርጓል። በዝግጅቱ ላይ የተሳተፉ ስደተኞች ስደተኛው ተስፋ እንደሌለው ነው የተናገሩት። አቶ ሱልጣን አደም በኬንያ ላለፉት 18 ዓመታት በስደተኝነት ኖረዋል። አብዛኛው ስደተኛ በችግር ውስጥ መሆኑን ነው የሚናገሩት።
በዚህ ሀገር ያለው ስደተኛ ምንም ድጋፍ የለውም። ወደ ስደተኞች ጉዳይ ቢሮ ሲሄዱ ጠብቁ ነው የሚሏቸው። ሌሎች በበሽታ የሚቸገሩ ሰዎችም አሉ። በደም ግፊትና በስኳር በሽታ የታመሙትን ሌላ ማስረጃ አምጡ ይሏቸዋል። ስደተኛው ያንን ማስረጃ ከየት ነው የሚያመጣው? እንዴት ነው በዚያ ፀሐይ ሄዶ በሕይወት ሊቆይስ የሚችለው? እዚህ የሚኖረውን ደግሞ ታገሱ እያሏቸው በፖሊስ ጭምር ያባረሯቸዋል። ማንም ገብቶ ችግሩን መናገር አይችልም እና ለችግሩ እንዴት መፍትሄ ይገኛል?
ወይዘሮ ስቲና አህመድ በናይሮቢ ለሰባት ዓመታት ኖረዋል። ስደተኛው በኬንያ ፖሊስ በደል እንደሚደርስበት ይናገራሉ።
ወጣን እንስራ ስንል የሰው ሀገር ነው። ለስራ ስንወጣ የተለያዩ ችግሮች ገጥመናል። የሀገሩ ፖሊስ አላግባብ ያስረናል። ከዚያ ገንዘብ ይጠይቁናል። እኛ ገንዘብ የለንም። የምንከፍለው የቤት ክራይ ከሌለን ከቤት ያስወጡናል። ኑሮ እየተወደደብን ነው። በዛ ላይ ሰርተን መኖር አንችልም።
ብዙ ስደተኛን በመቀበል ኡጋንዳ የመጀመሪያ ሀገር ስትሆን ከምስራቅ አፍሪካ 800 ሺህ በላይ ስደተኛን በማስፈር ኢትዮጵያ አንደኛ፣ ኬንያ ደግሞ 400 ሺህ በላይ ስደተኛን በማስተናገድ በሁለተኛነት ትከተላለች። ዛሬ UNHCR ኬንያ ቅርንጫፍ ከኬንያ ስደተኞች ጉዳይ ሴክሬታሪያት ጋር የስደተኞችን ቀን አስመልክቶ በናይሮቢ የመታሰቢያ ዝግጅት አድርጓል። በዝግጅቱ ላይ የተሳተፉ ስደተኞች ስደተኛው ተስፋ እንደሌለው ነው የተናገሩት። አቶ ሱልጣን አደም በኬንያ ላለፉት 18 ዓመታት በስደተኝነት ኖረዋል። አብዛኛው ስደተኛ በችግር ውስጥ መሆኑን ነው የሚናገሩት።
በዚህ ሀገር ያለው ስደተኛ ምንም ድጋፍ የለውም። ወደ ስደተኞች ጉዳይ ቢሮ ሲሄዱ ጠብቁ ነው የሚሏቸው። ሌሎች በበሽታ የሚቸገሩ ሰዎችም አሉ። በደም ግፊት ነገሮች እንዲከቀጠሉ እኛም ተስፋ አለን፣ ግን ይህ ነገር በዚህ ካልቀጠለ ችግር ነው። ሰውየው ከፓርቲያቸው ኢህአዴግ በመሆናቸው ነው እንጂ መርካት ያቃተን። የሚሰራው ነገር በጣም ደስ ይላል።
አሁንም ሰው እየሞተ ነው። በጭናክሰን በጃርሶ አሁንም ሰው እየሞተ ነው። በዳውሮ ልቡ ችግር አለ። በወሎ ወደ ባሌም ችግር አለ። ለኛ ማን ነው ችግራችንን ይፈታልን?
ስደተኞች ጉዳይ ከኛ ቅርንጫፍ ቃል አቀባይ ናቸው። ስደተኞች UNHCR ተገቢ ድጋፍ እያደረገልን አይደለም ላሉት አቤቱታ ድርጅታቸው የተቻለውን እያደረገ መሆኑን ገልጸው ሰዎች ለስደተኞች ድጋፍ እንዲያደርጉ ጠይቀዋል።
ሰዎች ከቀያቸው በግጭትና ሰላም መደፍረስ ጥለው ተሰደው እንደ ኬንያ ያሉ ሀገሮች ለሚመጡ አጋርነት ማሳየት አለባቸው። ዛሬ ይህንን ፍላጎታቸውን እንደ ማህበረሰብ የምናግዝበት ከስደተኞች ጋር የምንሰራበትና ወደ ድሮ ኑሯቸው የምናረግበት ነው ዘላቂ መፍትሄ እስኪያገኙ።
ሚስተር ኮዴክ ማኮሪ የኬንያ ስደተኞች ጉዳይ ሴክሬታሪያት ኮሚሽነር ናቸው። ኬንያ በአገሯ ላሉ ስደተኞች ኃላፊነት እንዳለባት፣ ስደተኞች አላግባብ ለእስር እንዳረጋለን ላሉት ደግሞ ከጸጥታ ጋር የሚያያዝ እንደሆነ ነው የሚናገሩት።
በዚህ ረገድ ብዙ ተግዳሮቶች አሉ። አንደኛው የጸጥታ ችግር ነው። ወደ ሀገራቸው ሲገቡ ጥበቃ ያስፈልጋቸዋል። ስለዚህ የኬንያ መንግስት የጸጥታውን ሁኔታ በጥብቅ እንዲከታተሉ ብዙ ኃይል መመደብ አለበት። በዚህ ጊዜ
ዛሬ በናይሮቢ በተደረገው ዝግጅት ለስደተኞች መብት የሚሟገቱ ድርጅቶች የተሳተፉበት ሲሆን በስደተኞች የተዘጋጀ አነስተኛ ኤግዚቢሽንም ለህዝብ ቀርቧል። ለአሜሪካ ድምጽ ገልሞ ዳዊት።
ዝግጅታችን በዚሁ አበቃ። ደህና ደሩ።
ካብ ዋሽንግተን ዲሲ ከመያምሲኹም እዚ ድምፂ ኣሜሪካ እዩ።
ንኹሉ ኩነታት ብቐጥታን ብዕምቆትን ክንፈልጦም ቀጻሊ ውጥን ስራሕ ምእንቲ ክንነድፍን ንኡ ናብ ኣዲስ ኣበባ ነበግስ ኣለና።
ሓውና ፕረዚዳንት ኢሳያስ ኣፈወርቂ ልምዓንቲ ንዘሰርካዮ ሓዳሽ በጣዕሚ ጽቡቕ ዝኾነ ሓሳብ ዘለኒ ምስጋና ክቐርበልካ ይፈቱ። ምስጋና ጥራሕ ዘይኮነስ ንትሰዶ ቲም ከም ኣጋይሽ ዘይኮነስ ከም ኢትዮጵያ ተቐቢልና ንምምያጥ ድሎት ምዃነን ኣብ ቢሮ ተቐብለ ከም ዘራረቦም ክሃብረካ ይፈቱ። ብጣዕሚ ሓጎስ